ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 20 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሚያዝያ 20 ቀን 147 ቀናት ተቆጠሩ። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ቻይና ምዕራባውያን ኢምፔሪያሊስቶችን ተከታ አፍሪካን በከፍተኛ ደረጃ በመበዝበዝ ላይ ትገኛለች። ሀፍረተ ቢሶቹ ቻይናውያን የሚዘርፉት ሀብት ሳይንስ ለጉልበት ስራ ሳይቀር ዜጎቻቸውን በብዛት በአፍሪካ መረን ለቀው ባለ ሀገሮችን የበይ ተመልካቾች አድርገዋቸዋል። በተጨማሪም አፍሪካውያን ለከፍተኛ የቻይና ዕዳ ተዳርገዋል። ተጠቃሚዎቹ ዘረኞቹና አምባገነኖቹ የአፍሪካ መሪዎችና ጥቂት ተከታዮቻቸው ብቻ ናቸው። ከኮሮና በሽታ ጋር በተያያዘ ቻይና ለአፍሪካውያን ያላት ጥላቻና ዘረኝነት ይበልጥ ተጋልጧል። በጋራ ትግል ሁሉንም ዘረኞች እናስወግድ በሚል ርዕስ ከዝግጅት ክፍላችን የቀረበው ሐተታ ከዜናው በመከተል ይቀርባል። በመጨረሻም ልመናው ለምን ነው በሚል ርዕስ በቀረበ ሰፋ ያለ ትንታኔ ክፍል አንድ ዝግጅታችን ይተናቀቃል። በቅድሚያ ዜና።
የተከበራችሁ የፍኖተ ዲሞክራሲ ሬዲዮ አድማጮቻችን ለተማክሰኞ ዜና ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር ሄዶ ቃለማየሁ ነኝ። አብራችሁን ቆዩ። በጋምቤላ የግኒትል በሽታ እንደገና ማገርሸቱን ተገለጸ። የጋምቤላ አካባቢ አስተዳደር በሰጠው መግለጫ በጋምቤላ ጎጎረዳ እስካሁን 7 ሰዎች በበሽታው መያዛቸውን አስታውቋል። የግኒትል በሽታው የሚመጣው የተበከለ ውሃን ከመጠጣት ሲሆን ከቅርብ ጊዜ ወዲህ በሽታው በእንስሳት ላይ እንጂ በሰው ላይ አለመከሰቱ ከህብረተሰቡ በኩል የመዘናጋት ሁኔታ እንደነበር የአካባቢው አስተዳደር ገልጿል። በሽታው ወደ ሌሎች ቦታዎች እንዳይዛመት ጥረት እየተደረገ መሆኑን የጤና ሚኒስቴር ባለስልጣኖች ገልጸዋል። በዓለም የጤና ድርጅት መግለጫ መሰረት በ1980ዎቹ የግኒትል በሽታ በ21 ሀገሮች 3.5 ሚሊዮን የሚሆኑ ሰዎችን አጥቅቶ የነበረ ቢሆንም በከፍተኛ ጥረት በሽታው ከብዙዎቹ ሀገሮች ለማጥፋት የተቻለ መሆኑን ገልጿል። አሁን በአለም ላይ በበሽታው ከሚገኝባቸው ሀገሮች አንዱ ኢትዮጵያ አንዷ ስትሆን ቀሪዎቹ ቻድ፣ ደቡብ ሱዳን እና ማሊ ናቸው። በሌላ ዜና በደቡብ ኦሞ ዞን የኮሌራ በሽታ መከሰቱን የዞኑ ባለስልጣኖች አስታውቀዋል። ባለፉት 24 ሰዓታት በተደረጉ 1080 ላብራቶሪ ምርመራዎች 2 ሰዎች በኮሮና ቫይረስ መያዛቸውን የጤና ሚኒስቴርና የህብረተሰብ ጤና ማዕከል በጋራ ባወጡት መግለጫ ገልጸዋል። ሁለቱ ሰዎች 42 እና 50 ዓመት እድሜ ያላቸው እንግሊዛውያን ሲሆኑ በቅርቡ ከእንግሊዝ መጥተው በለይቶ ማቆያ ውስጥ እንደነበሩ ተገልጿል። ሰሞኑን የምርመራ ውጤት አነስተኛ መሆኑ ሊያዘናጋን አይገባም የሚሉ ባለሙያዎች ባለስልጣኖች ምርመራዎቹ ታማሚዎች ዘንድ ላይደርስ መቻሉን እንደ አንድ ምክንያት ሲገልጹ እናልባትም በሽታው የመጀመሪያ ደረጃ ላይ ሆኖ በኋላ ሊጨምር ይችላል የሚል ግምት ሰጣሉ። የኮሮና ቫይረስን አስመልክቶ አንዳንድ አሰሪዎች የሰራተኞቻቸውን ደህንነት ለመጠበቅ ኃላፊነታቸውን እንደማይወጡ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ገልጿል። በኮንስትራክሽን ዘርፍ ለአንድ ሰራተኛ ብቻ ማገልገል የነበረበት ቁሳቁስ በጋራ እንዲጠቀሙ ማድረግ፣ ለሰራተኛው በቂ መመገቢያ ስፍራ ለማዘጋጀትና ሰራተኛው በቂ ትራንስፖርት አገልግሎት እየተሰጠው እንዳልሆነም ጠቁሟል። በቻይና አፍሪካ ላይ የደረሰ ያለው በደል አስከፊ መሆኑን የዜና ተቋማት አጋልጠዋል። በተለያዩ የቻይና ግዛቶች በተለይም ጓንጉዝ በተባለችው ከተማ አፍሪካውያን ከየቤታቸው እየተለቀሙ ለ14 ቀናት ያህል በለይቶ ማቆያ እንዲቀመጡ መደረጉ የሚታወቅ ሲሆን 14 ቀን ያለፋቸውና ምንም አይነት የቫይረሱ ምልክት ያልተገኘባቸው አፍሪካውያንን የቻይና ባለስልጣኖች ለረጅም ጊዜ በእስር መልክ እንዲቆዩ ያደረጓቸው መሆኑ ተዘግቧል። በርካታ አፍሪካውያን ከቫይረሱ ነጻ ሆነው ከያዘው ሰው ጋር ሳይነካኩ ወይም ከቻይና ውጪ ሳይወጡ የቆዳ ቀለማቸውን ብቻ በማየት ወደ ለይቶ ማቆያ ማስገባት ከፍተኛ የሰብአዊ መብት ጥሰት መሆኑ ድርጊቱ ሊወገዝ ይገባል የሚሉ በርካቶች ናቸው። በዓለም አቀፍ ደረጃ በቫይረሱ የተያዙ ሰዎች ቁጥር ከ3 ሚሊዮን በላይ ሲሆን በአሜሪካ ደግሞ 1 ሚሊዮን አልፏል። በኮሮና ቫይረስና በበረሃን በጣም መስፋፋት ምክንያት በዚህ አመት የእርሻ ምርት በ8% ቅናሽ ሊያሳይ እንደሚችል የእርሻ ሚኒስቴር ገልጿል። በዚህም የተነሳ በአሁኑ የበልግ ወራት የሰብልና የአትክልት ፍራፍሬ ምርት እየቀነሰ መሆኑ ታውቋል። በዚህ አመት 379 ሚሊዮን ኩንታል ይመረታል ተብሎ ታቅዶ የነበረ ቢሆንም 10 ሚሊዮን ኩንታል የቀነሰ በመሆኑ ተነግሯል። በዚህ አመት መግባት የነበረበት 20 ሚሊዮን ኩንታል ስንዴ እህልና ሩዝ ካልገባ በሚቀጥለው አመት የ40 ሚሊዮን ኩንታል እጥረት ሊኖር እንደሚችል ተገምቷል። የአንበጣው መንጋ 2% የሚሆነውን የሀገሪቱን ለም መሬት የወረረ መሆኑ ሲነገር እስካሁን በ197000 ሄክታር መሬት ላይ የተዘራ 3.5 ሚሊዮን ኩንታል የሚገመት የማሽላ የበቆሎና የስንዴ ምርት እንዳወደመ ተገልጿል። ከተለያዩ ሀገሮች የሚመለሱ ኢትዮጵያውያን ቁጥር ከጊዜ ወደ ጊዜ እየጨመረ ሲሆን በተለያዩ ተቋሞች እየተረዱ መሆናቸው ተነግሯል። ባለፉት ጥቂት ሳምንታት በኮሮና ቫይረስ ምክንያት ከሳውዲ አረቢያ፣ ከጅቡቲ፣ ከሶማሊያ፣ ከሱዳን መንግስታትና ሌሎች ሀገሮች ያባረሯቸው ኢትዮጵያውያን ቁጥር 9400 የደረሰ ሲሆን በለይቶ ማቆያ ተቋሞች ውስጥ ተገልለው የተቀመጡ መሆናቸው ታውቋል። የዓለም አቀፍ የፍልሰት ድርጅት ለነዚህ ተመላሾች ህክምና፣ ምግብ፣ መጠለያና ሌሎች እርዳታዎችን በመስጠት በኩል እየተባበረ መሆኑን ገልጿል።
በመጨረሻም ከኢትዮጵያ የፖለቲካ አስረኞች አንድነት ኮሚቴ የተሰጠውን መግለጫ እናሰማለን።
ሚያዝያ 20/2012 በኢትዮጵያ የሰብአዊ መብት ጥሰት መረለቋል። ጠበቃና የሰብአዊ መብት ተሟጋች ኤልሳቤት ከበደ ከአዲስ አበባ ተይዛ ወደ ሐረር እስር ቤት ተዛውራለች። ኤልሳቤት ከዚህ ቀደም አንዲት ወገን በጊዜ ወረበሎች ተደፍራ አሲድ ሲረጭባት ለፍናት የነበረውን የወንጀል ድርጊታቸውን ያጋለጠችና የታገለች ናት። አሁን የተያዘችበት ክስ መሰረቱ ሐሰት ሲሆን በዚህ መሃል ጥላቻን አሰራጭታለች፣ የሐሰት ወሬን አስተላልፋለች የሚል መሆኑም ሊታወቅ ችሏል። የታከለ ኡማ ጽፎች ደሃውን ከየመጠለያው ያባረሩና መንገድ አዳር ያደረጉ በሚገርም ጭካኔ ህዝብን ለማወናበድ ሳሙና ሲያድሉ ወዘተ ፊልም እየተነሱ ያሳያሉ። አዲስ አበባ ወጣቶች እንግዲህ ያላበቃም የፖለቲካ ድርጅት መሪዎችና አባሎቻቸው መታሰራቸው ቀጥሏል። ወረርሽኙ ተስፋፍቶ ያለ በጎንደር ህዝብ ላይ ዘመቻው ታውጆ ተስፋፍቷል። ህዝብ ራሱን ከወረርሽኙ የሚጠብቅበት አቅም ነስተውት ላስተቃቂ ሞት አዘጋጅተውታል። ዛሬም በብዙ ሺህ የሚቆጠሩ የፖለቲከኛ እስረኞች ባስከፊ ሁኔታ ታጉረው እንዳሉ የሚታወቅም ነው። ይህ ሁሉና ሌላም ሲደረብ በሀገር ቤት ያሉ ተፎካካሪ ድርጅት ተብዬዎች ሆኑ ራሳቸውን የሰብአዊ መብት አስጠባቂ ድርጅት የሚሉት በመቃብር ዝምታ ተይዘው እንዳሉ መታዘብ ተችሏል። ወጣት አማራ ተማሪዎች ከደምቢዶሎ በገዢዎች ጥፍሮች ተጠልፈው ደብዛቸው ከጠፋ 5ኛ ወር መጣ። አገዛዙ በዚህ ላይ ዝምታውን መርጦ ይገኛል። ዳኛውም ቀማኛውም ፖሊሱም ፍርድ ቤቱም ከገዢው ፓርቲና ብሔር አባል በመሆኑ ፍትህ ሳይሆን መብት ጥሰትና ወልጌነት በርስቷል። በየእስር ቤትና ማጎሪያው እስረኞች ግብረስየል እየተፈጸመባቸው ነው። አገዛዙ በወረርሽኙ አመካኝቶ መከራው የበዛውን ህዝብ ገንዘብ አምጣ ብሎ እያስጨነቀና እየዘረፈውም ነው። መጣ ያሉት ለውጥ ተኖ ከዛሬው ጥምብል ሲገለጥ 27 አመት ተፈረውብን የነበረው አረመኔነት ዘረኝነት በሚመር መንገድ ቀጥሏል። የህዝብን መብት መርገጥ መጣስ ይብቃ። የታገቱ ተማሪዎች ይደረሱ። ኢልሳቤት ከበደና የታሰሩ ጋዜጠኞችና የሁሉም የፖለቲካ እስረኞች ይፈቱ። ከአገዛዙ ጋር የሚተባበሩ የወንጀሉ ተጠያቂ ናቸው። አድማጮቻችን ለዛሬ አጠናቀቅነው ዜና በዚያ በቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ሰኞ ሚያዝያ 20 ቀን 2012 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ። በጋራ ትግል ሁሉንም ዘረኞች እናስወግድ። የውስጥም የውጭም ዘረኞች ፈልተውብናል። የውጮቹ በውስጦቹ ተጠቅመው ነው የሰፈሩብን። ወያኔና ተረኞቹ ለቻይና አገራችንን አስረክበዋል። እንድብቶን አፍሪካና ጥቁር ላይ መጨፈርን ተያይዘዋለች። ዘረኝነት ኋላ ቀርነት ብቻ ሳይሆን ወንጀልና ኃጢአት ነው። ቻይና በአፍሪካውያን ላይ የምትታፈየው ጥላቻ የሚያዋርዳት መሆኑን አንስተው ጥቁር ሰይጣኖች ነው የሚሉን ቻይናውያን። ኢትዮጵያን አለሃራች ተረክበው ሰርቷደሩን ሊደበድቡ ሁሉ ተፈቅዶላቸው ወልደው ልጆቻቸውን ጥለው ዝርፍ ዝርፍፍ አድርገው በከባድ ዕዳ ቀፍደው በጠራራ ፀሐይ አገራችንን ተረክበዋል። ምንም እንኳ ተራዝነጠቁን ኮሎኔል ለስልጣን ያበቁት አሜሪካና እነ ሳውዲ ቢሆኑም ዋናው ጌታቸው ቻይና ናት። ፈቀቅ ሊል ቃጥቶት አልተሳካለትም የሚሳካለትም አይሆንም። ቻይና በቅርቡ እንደገለጸችው ከሆነ በአፍሪካ ወታደራዊ ሰፈሮቿን ልታበዛ ወስናለች። በደቡብ አፍሪካ የራሷን ፖሊስ ጣቢያዎች የከፈተች ሲሆን ዛምቢያን በቀጥታ በቀኝ ግዛት አይነት ይዛ ትገኛለች። በጅቡቲ ከፈረንሳይና አሜሪካ ቀጥሎ ትልቅ የጦር ሰፈር ካገርጭ ሻጩ ኦማር ገሌ ገስታለች። ጥቅሟን ለማስከበር ወታደሮች ልታንቀሳቀስ ዝግጁም ናት። ቻይና የጭቁን ህዝቦች ወዳጅና አጋር የነበረችው ድሮ እንጂ ዛሬ አይደለም። ዛሬ ቻይና ጥርሷን ስላ የመጣችብን ጨቋኝና ዘራፊ አገር ናት። ጽንፈኛ ብሔረተኛ በመሆኗም ርኅራኄ የላትም። ባሳሳች ፕሮፓጋንዳ የህዝብ ወዳጅ መስላ አፍሪካን ሰርጋ ገብታ ያደረሰችው ጉዳት ከፍተኛ ነው። ለአፍሪካ የቆመች ሳትሆን የአፍሪካን ሀብትና ንጥረ ነገር ልዘርፍ ነው የተሰማራችው። የቻይና ዘረኝነት ድንገት የመጣ ሳይሆን ቀደምም ቢሆን አፍሪካውያን ላይ፣ ጥቁር ህዝብ ላይ ቻይናውያን ዘረኞች ሆነው ቆይተዋል። የአገር ሉዓላዊነት አስጠብቁ፣ አገር ለቻይና አትሽጡ ተብለው ቢመከሩ ጆሮ ዳባ ያሉት የአፍሪካ መሪዎች በሙስና የተጨማለቁና ቻይናም በጉቦ የገዛቻቸው መሆናቸውም ተጋልጧል። በአፍሪካ ጉቦ የንግድ አካል ነው ሲል የቻይና ሚኒስትር የተናገረውን ያስታውሳል። አረቦቹም ቢሆኑ ዘረኞች መሆናቸው የሚካድ አይደለም። ሃይማኖታቸው ባይፈቅድም ዘረኞች ነበሩ ናቸው። ስንቱን ንጹህ ህዝብ ለባርነት የዳረጉ፣ የገደሉ፣ ወረራ በህዝቦች ላይ ያካሄዱ መሆናቸውን አንረሳም። ዛሬም ቢሆን ወገኖቻችንና አፍሪካውያን ለዘመናዊ ባርነት ተሽጠው በዘረኝነት ምን ያህል እየተጠቁ እንደሆነ በሊባኖስ፣ ሳውዲ አረቢያ፣ ኤሚሬትስ፣ ኩዌት ሲደርስባቸው የቆየው መከራ ምስክር ነው። ሳውዲ ነጋጠባ ኢትዮጵያውያን ላይ እየወሰደ ያለው ዘረኛ እርምጃ ግልጽ ነው። ሁሉም ዘረኞች ሲሆኑ የዘመኑ ሹም ግን ለሁሉም ኢትዮጵያን አሳልፎ መስጠቱ ደግሞ የሚካድ አይደለም። አዋርዶናል። ኢትዮጵያ ክብሯን ጠብቃና አስጠብቃ መገኘት አለባትና ዘረኞች በአገራችን ላይ ያላቸው ተጽዕኖ መወገድ መቆም አለበት። ይህ ደግሞ ትርጉሙ ግልጽ ነው። የችግሩ መንስኤ ቻይናም አረቦቹም አይደሉም። ኢትዮጵያን ለነሱ አሳልፎ የሰጠው አገዛዝና ሹም ነው። የህዝብ ጠላት በወያኔ ይጀምራል። የቴዎድሮስ አድሃኖምና ስዩም መስፍን የቻይና ሎሌ መሆን የሚያስደንቅ አይደለም። ወያኔ ነው አገራችንን ለቻይና አጋልጦ የሰጠው። ሹሙ የወያኔ ቅጥያ ነውና የአሜሪካ ሎሌ ቢሆንም ቻይናን በተሰየመችበት ሊያቆይ ወስኗል። በወታደራዊ መስክ ከቻይና ጋር ዝምድናውን አጥብቋል። ከዘረኞቹ ጎን ቆሟል። አሜሪካና ቻይና በአፍሪካ በሚያደርጉት ሽኩቻ አሜሪካ ተሸናፊ መሆኗ ግልጽ ከሆነ ቆይቷል። አሜሪካ ራሷ ለቻይና ለሩሲያም ሳትወድም ቢሆን መጎንበሷ ግልጽ ከሆነ ቆይቷል። የወረርሽኙ በሽታ ከቻይና የመጣው ኢኮኖሚዋን ቢጎዳውም አሁንም በጸረ አፍሪካ ጸያፍ ዘረኝነቷን ቀጥላ የአፍሪካ መሪዎች ነን የሚሉት ልዋጮች በቅጡ እንኳ ቻይናን ሊያወግዟት አልቻሉም። በመሆኑም የናይጄሪያ ሕዝብ የቻይና ፋብሪካዎችን ማቃጠሉ በምሳሌነት መወሰድ ያለበት መሆኑ አያጠራጥርም። እንባ እያፈሰሱና ከንፈር እየመጠጡ ማላዘን ሳይሆን እምቢኝ ብሎ ለመብት መነሳት ማመጽ አስፈላጊ ነው። በአገራችን የውስጦቹ ዘረኞች ቀን ተሌት በደል ሲያደርሱ፣ ሲያፈናቅሉ፣ ዘር ማጽዳት ሲያካሂዱ እንባ ማፍሰስና እምነትን መደበቂያ ማድረጉ መቅረት ያለበት ነው። ከአመፀኞች ብዛት ሰውረን ማለቱ አይበቃም። እምነት የሌላቸው ሰይጣኖች ናቸውና ምሕረትና ርኅራኄን አያውቁም። ለምለላ የሚሰጡት ጆሮ የላቸውም፣ ተኝተውበታልና። ስለዚህም ትግል የግድ ነው። ቻይናን ከመላ አፍሪካ ማስወጣት ግዳጅ ነው። አገርን ሊቆጣጠሩ የተነሱትን ሁሉ ማባረር ያስፈልጋል። የውስጥም የውጭም ዘረኞች እንዲወገዱ ስንጥር ቅድሚያው ለውስጠኞቹ መሰጠት እንዳለበትም ግልጽ ነው። የኢትዮጵያ ዋና ጠላትና ችግር ተረኛው ዘረኛ አገዛዝ መሆኑን አስረግጦ መገኘት ወሳኝ ነው። ድክመታችንም በዚህ ላይ መሆኑ መታወቅ አለበት። ዛሬም አገዛዙን ወዳጅ ብለን ለህዝብ ሳይሆን ለዘረኞቹ ገንዘብ አዋጥተን እየሰጠን ተወናብደን ተጋልጠን ከተገኘን ቻይናም ይጫወትብናል፣ አረቦቹም አገራችንን ይሻጥራሉ። በአባይ ጉዳይ ነገሮችን ወጥረው ወደ ጦርነት ሊያመሩ ሲዘጋጁ አገዛዙ ግን ህዝብን ከፋፍሎና አዳክሞ ወያኔ ያፈረሰውን ጦር ተከትሎ የራሱን ልዩ ጦር በሚል መስርቶና ለፍርጠጣ ከወዲሁ ድልድል ሰርቶ ይገኛልና ኢትዮጵያን በሰፊውና ባያሌው ለአደጋ አጋልጧል። ለኢትዮጵያ ሊቆም ፍላጎቱም ችሎታውም የለውምና በቀይሮ እንደሚያስፈጀን በባዳንም ያስጠቃናል። ነገሮች ሲከሩም እንደ መንግስቱ መፈርጠጣቸው አይቀርም። ትውልድ ኦሮሞ ባለ ሚሊዮን ባለ ሀብቶች ወደ አሜሪካ አውሮፓ ሄደው ሰፊ የንግድ እንቅስቃሴ መጀመራቸው ትርጉሙ አልጠፋንም። የውስጦቹን ዘረኞች ስናቸነፋቸው የውጮቹን ከጥቅም ውጭ ማድረግ እንችላለን። በጸረ ወያኔው ትግል ጊዜ ዘረኛ ባዕዳን ተቋሞች ላይ እርምጃ ሲወሰድ ስለ ህዝብ ትግልና ብሶት መናገር እንደጀመሩ ሁሉ የህዝብን ተቃውሞ በተጨባጭ ጸረ ዘረኛ ትግል እናሳያቸው ይገባል። በለክሶና ምለላ ሳይሆን ለማለት ነው። የቻይና ዘረኞች በአፍሪካውያን ላይ እየወሰዱ ያሉት የዘረኛ እርምጃ ሁሉ ምን ያህል እንደናቆር የሚያሳይ ነውና ራሳችንን ማክበር ያለብን ራሳችን ነን። ባለቤቱ የናቀውን አሞሌ ባለዳ አይቀበለውም ነው። መብታችንን ለማስከበር አመረን እንነሳ። ቻይና ከአፍሪካ ተወጣ ዘንድ ተረኞች ነን ብለው ሊፈጁን በተነሱት ዘረኞች ሁሉ ላይም አመጣችን ይንደድባቸው። ሌላ ምንም መፍትሄ የለም። ያገርና የህዝብ መብት በትግላችን ይከበር። ያገር አዋራጆቹን መጨረሻ በትግላችን እናረጋግጥ። ድል ለኢትዮጵያዊነት። እናታገሩ ደንታ አይደለም ለወገኖቹ ደንታ አይደለም ከሆዱ ሌላ የማይታየ አለሁ አለሁ ሲያሸረግድ ሽር ጉድ ሲያፈደብድ መስሎ ለማደር ታሪክ ሲንድ አንጓሎ ታለው እንደ ክርዳድ ወይ ጊዜ ደጉ አሳየን ጉድ በለው እያጎ በደደ በሆድ ተገሶ መኖር ከለበሰ ልቡ ከፈሰሰ ወኔው ከላሸቀ ክብሩን ካዋረደ መርሃቱን ካሳለ የግምጃናው ይብዛ ይልፋ ደቅሪዛ የቁሙት ነው ይሞት ኖሮም የለው መላ በልበለው 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 በለለኝ በለለኝ አጋነ ውቃልኝ በለው 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 ሆዳም ለሆዱ ጭንቀናትማ የወገኖቹን ታይክ ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽቀነጠው እንዳላቂቃ ተወረወረ እንዳሮጌ ቃ እቃ 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 ከመላ ሁሉ ልትብ እያለ የአገሩን ታሪክ እያካለለ ተዋርዶ አዋራይ ስንቶ ዳማለ ያመጣል መንገድ ይወስዳል መንገድ አንድ ሚጠና አንድ ሚወደድ አባታ ተወቃሽ ልጃ ይወለድ አገር አዋራሽ ልጃ ይወለድ ታሪክ አብዳፊ ልጃ ይወለድ የወገኖቹ ቤት እየተቃጠለ ባፈር በቅጠሎ ለማጥፋት ካልቻለ በእኛ አይደርስም ብሎ አይቶ ዝም ካለ ተረግቶ ይገዛ መክነሻው ከቻለ ባውድማ በራይቶ እንደ ስንዴ ይውቃው ሆዱ ካሸነፈው ለሆድ ዘብ ካበቃው ቀንበር ይጫነበት ይሳብ እንደ በሬ አስተካማቲ ወድ ለኢትዮጵያ ሀገሬ ላገሩ ላገሬ 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 በልበለው 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 በለው በለው በለው
ስንት አይነት ሆድ አለ? አቤት ሆድ አይነት ስንት አይነት ሆድ አለ? የሚያስተገስግ ወደ መጠቀቂያ የፋሽስቶች ምሽግ ስንት አይነት ወደ ስንት አይነት ወደ አለ ማቀፋ የበጠሰ በጣም የወረደ ሚዛን የተበረ ወገን የማገደ ሆዱን ለወያኔ ሰጥቶ በወለዳገድ ሀገርን የሚያስፈርስ ታሪክን የሚያስነድ ስንት አይነት ወደ አለ አይ ይሁዳም ብዛት ወይ ይሁዳም አቤት ይሁድ ማስን ሰፋፊ ቅሪላ ክደት የለጠጠው አይጠሬ ሽንፍላ ስንት አይነት ወደ አለ ጎር ውስጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስትወት ካናት ጸጉሩን የአዳም ዘርነቱን ሰባይ ክብሩን ለወያኔ ያኔ ጎዱ ለውጦት አልታያለ ወገን ሲፈናቀል ህዝብ አገሩ ሲ ብዙዎች አሉ የጠጓሮች ክምር ወያኔ ያዛቸው በስጋ በብቅል ከዶቃ ማሰሪያ እስከ ጅራት ማብቂያ መጠጠቂያ ሆዶች ለሰው ልጅ ማፈሪያ ይሉንታ ማያውቁት ዝብት የማይፈሩ በሆዳቸው ለመሆድ የሚያል መያጡ ሆዶች ፍሬን የበጠሱ ሞቅ ካለው ገብቶ የሚልከሰከሱ በሆድ የሚውሉ በሆድ የሚያድሩ ሆድ የሚንተራ ስብና አልባ ከዞን ከርከሮ ከጉማሬማ አቤት ይሁዳ አይነት ስንት አይነት ወደ አለ እሺ ስንት አይነት አይናል አይቶ አይቆረበት ስንት አይነት አፋል በሆድ የታሰረ ስንት አይነት ዞር አለ ሰምቶ አዳፈል ስንት አይነት ጣት አለ ቀሱር ያዘገ አቤት 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 የስብና አቅል ስንት አይነት ወደ አለ ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድ ውስጥ ሆድ ሰርቶ የሚያስተገስቡ ወገን መጠንቀቂያ ተጓዥ ጎተራዎች የሚሰፈንጉ ብዙዎች አሉ የጨጓሮች ክምር ወያኔ ያዛቸው በስጋ በብል ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላሰላ ሁሉንም በመላ በሰው ስም ጎተራ አፋቸው ጉልቻ እኛ አናሳልፈው ለኔ ከፍቴ ብቻ ውለታቸው ነው ድገታቸው ነው ቦን ነው ሞታቸው የነገን የሚያስብ ሊና ነሷቸው ካቻ ምናምን ምናምን ዛሬም ሆዳም ናቸው ሆዶች አቤት ይሁዳ አይነት ስፋትና ጥልቀት የሴት የወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የኔ ቆዳላ ፍንቅልቁል የወጣ ዘራ አዳም የሚያውቃት የግፈኞች ማሻ ሰፊ ትጎ ያላት ለሆዳሞች ሁሉ ተምሳሌ የሚያደርጓት የቅሪሎች ንግሥት የከርሶች ተገነት የተባዎች ልብስ የሆዳሞች መስፈር ከርሷንና አፏን ለቴጋዜ ቦላ በወለድ ያስያዘች አንድ አይጠ ሞገጥ የሚምትባል ከፊትም ኋላም ሆድ የተሸከመች አይነት የሚመስሉ የሚዘገንኑ ሰፊ ሆድ ያዘኑ ከአውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥቅጠቃ ግልጋሎት በኋላ መቋጠሪያቸው አፋቸው ይላላ ከሆዳሞች ሆዳም በጣም የሚያስጠሉ ከወያኔ ማድ ቤት የተኮለኮሉ አቤት የሆድ መዓት ስንት አይነት ሆዳ ነው በወገንም ባዋኝ ደምረግ ቋዳሪ በክህደት ውርደት የተለሰነ ከርስ ይዞ ተሽከርካ ሀገሩ ተፈርስ ወገኑ ሲቆላ ከገዳይ ግራ ቆሙ ጠቅጥቆም ይሞላል አቤት ሆድና ሰው አቤት ሰው አቤት ሰው የሰው ልጅ ከእንስሳ የሚለየው ነገር የነገር አስቦ ዛሬ አስብቶ ማደር ከእንስሳ በላጨ ስብና ከሌለው ከእርሶ አደር የሚሉት የጋማ ከብት ነው የጋማ ከብት እንኳ እስኪሚሞር ድረስ ቁመ ያገለግላል የሰው ልጅ ከፊቱም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል ምንስ ይፈይዳል ቢጥሉትም ያውቃል ቢያነሱትም ሆዳ ኖሮ እስካልጠቀመ ቢጠፋ ማይጎዳ አቤት ይሁዳ አይነት ውልደታቸው ለሆድ እድገታቸው ለሆድ በሆን ለሞታቸው የነገን የሚያስብ ሊና ነሷቸው ካቻ ምናማ ምናም ዛሬም ሆዳም ናቸው አቤት ይሁድ አይነት
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል በደብዳቤ ፍኖተ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20
00566USA ሲሆን በኢሜይል efdpu@aol.com
ልመናው ለምን ነው? ይሄንን አረስት የመረጥንበት በአገራችን ላይ ሰፍነው ከነበሩት አምባገነኖች ታሪክ ስንነሳና ስንመረምር ያገራችንን ህዝብ መከራ ስቃይ ያገር ደህንነት ምናቸው እንዳልነበረና አገራችን በተለያዩ አደጋ ላይ ወደቀችበት ሰዓት እነኛ አምባገነን መንግስትነን ባዮች በህዝብ ላይ ሰፍረው ይወስዱ የነበረውን እርምጃ ለማጤንና አሁን ካለው ሁኔታ ጋር አገናዝበን የኢትዮጵያ ህዝብ አማራጩ ምን እንደሆነ ለማመላከት ስንል ነው። አገራችን ለረጅም ጊዜ ህልምና ምኞቱ በነበረው በዚያድ በሬ መንግስት ታላቋን ሶማሊያ ውል ለማድረግ የአገራችንን የፖለቲካ የኢኮኖሚ የማህበራዊ ሁኔታ በድርቅ አምባገነናዊ እብሪት በተወሰደ ሽብር የሰላምና አቅም መዛባትን አጋጣሚ በመጠቀም በከፈቱት ጦርነት ከማለዳው በለስ ቀንቶት የመከላከያ ኃይላችንን በማጥቃት ገፍቶ ዮጋዴን አካባቢ በሙሉ ማለት ይቻላል ተቆጣጥሮ ወደ መሃል አገር ገፍቶ መጥቶ ይደፈራሉ ተብሎ ያልታሰቡ የምስራቅ ኢትዮጵያ ከተሞች እንደ ድሬዳዋ፣ ሐረር እና ጅጅጋን ኩሱምን ባብሊን በታንክና በአውሮፕላን እየደበደበ ባለበት ሰዓትና ህዝብ ከነዚህ ከተሞች ሀብትና ንብረቱን እየተወ እየሸሸ እየወጣ ባለበትና ህዝብም እባካችሁ አታስጨርሱን አስታጥቁን እያለ መንግስትን ሲማጸን የመንግስቱ ኃይለ ማርያም መንግስት ዋናው ፍራቱና ስጋቱ የኢትዮጵያ ህዝብ ስለነበር ያገራችንን ከወረራት የባዕድ ጦር ይልቅ በቅድሚያም ሰጥቶ ጦርነት ያካሄድ የነበረው በያፓና ባባሎቱ ላይ ቀይ ሽብር ማፋፋም ነበር። ማታ ማታ የዚያድ በሬ ጦር ደጋፊዎች ሐረርን፣ ድሬዳዋን፣ ሐረማያንና ኮምቦልቻን ኩሱምንም አልፎ ባቢሌንም ጭምር በተኩስ እሩምታ ሌሊቱን በሙሉ ሲያናወጡት ጠዋት ደግሞ የድርግ ካድሮች ያድኑና በአደባባይ ይረሹ ነው የነበረው የኢህአፓን ደጋፊዎችና አባላትም እንደነበረ በህወት ያለን የዛ ሽብር ግፍ ቀማሾች እንመሰክራለን። ሌት ከዚያድ በሬ የተኩስ እሩምታ ጠዋት ከድርግ የቀይ ሽብር ካድሮች ለመሰወር እናደርግ የነበረውና ከቤት ቤት ከቀበሌ ስናደርግ የነበረው ሩጫ ሽሽት ስቃይ ስናስብ ምን ጊዜም የአምባገነኖችና የፋሽስቶች ቅድሚያ አገር ህዝብ ሳይሆን ስልጣናቸው ለመሆኑ የአገራችንን አምባገነኖች ታሪክ ዞር ብሎ ማየቱ በቂ ነው። እውነት ለመፈለግ ለሚፈልግ ሁሉ ይህ ግፈኛ አምባገነና የደርግ መንግስት ተገንጣዮችና ጽንፈኞችን በመራባውን ባረቦች ድጋፍ አሁንም በመከላከያ ኃይል ውስጥ የተፈጠረውን ከፍተኛ አመራሮችን በአምባገነኑ ኮሎኔል በተወሰደ ግድያ የጦሩን መሪ አልባነት በመጠቀም ተወሰዱት የተቀለባበረ የጥቃት ዘመቻን አደገኛነትና ያገራችንንም ሉዓላዊነት አደጋ ላይ ሊጥል እንደሚችል በመገንዘብ ለወታደራዊ መንግስት የተሰጠውን ምክርና ሊወሰድ የሚገባውን የመፍትሄ እርምጃዎችና ከፍተኛ ተቃዋሚ የፖለቲካ ድርጅቶችን የብዙሃን ድርጅቶችን የሙያ ማህበራትን የሃይማኖት ተቋማትን የብሔራዊ ድርጅቶችን መካከል ብሔራዊ ውይይቶችን በአስቸኳይ እንዲጀምርና ለህዝባዊ ጊዜያዊ መንግስት የሽግግር መንግስት ሁኔታዎችን እንዲያመቻች በኢሃፓ ቢጠየቅም አሁንም ለዚህ አምባገነን መንግስት ከፍተኛ ስጋቱ አገር ህዝብ ሰላም ሳይሆን ስልጣኑ በመሆኑ ለዚህ አንገብጋቢና አስቸኳይ ምላሽ ፈላጊ ብሔራዊ ጥያቄን ጆሮ ዳባ ብሎ የተለመደውን የሃፓን ማዳከሙ እንድምጃን ቀጥሎ የሀገራችንን ለጥንፈኞችና ለተገንጣዮች ሁኔታውን አመቻችቶ ሰጥቶ በመጨረሻም ከሀገር ጥሎ ፈረጠጠ። ሀገራችንን በታሪኳ አጋጥሟት ወደማያውቀው አገር በቀል ወደማያውቀው አገር በአገር በቀል ካዲ ፊታውራሪነት ህልውና መቶ በመቶ በባዕዳን እጅ ወደቀ። እነዚህ አገር በቀል ካዲዎች ገና ከእንሳቸው ኢትዮጵያዊነትን ክደው አረብነን ያሉ ለህልመኛው የዚያድ በሬ አምባገነን መሪ አገራችንን ምስራቃዊ ግዛት የመውሰዱን ህልሙን እውን ለማድረግ የተስማሙ እንወክለዋለን ወይም ደግሞ ቆመንለታል የሚሉስንም የትግራይ ህዝብ ሳይቀር ራሱ የራሱን ትብብር ሲነፍጋቸው ለደርግ የአውሮፕላን ድብደባ ሰለባ በማድረግ አስጨፍጭፈው አውዜንን ያስታውሷል። የትግራይ ህዝብ መንደሩን ቀየውን አገሩን ለቆ ለስደት እንዲዳረግ ካደረጉ በኋላ በመራባን በሚለገሳቸው እርዳታ የስደተኛውን ህይወት በመቆጣጠር በተዋጊነት በመመልመል ለደርግ ጦር ጭዳ በማቅረብ በመቶ ሺዎች አስጨፍጭፈው ለስልጣን በቅተዋል። አምባገነኖች አሁንም ለነሱ አገር ህዝብ ሰላም ምናቸውም አይደለም። ይህ ባህሪ የአምባገነኖች መለያ መሆኑን ለመረዳት የደርግን የወጃኔን የዘረኛውን ባለተራህንን ባይሆን ውሸታን የኦነግ አጀንዳ አስፈጻሚ ኮሎኔል ስራዎችን ማጤኑ በቂ ነው። የዘረኛው ወያኔ ቡድን ከ27 ዓመት የግፍና የከፋፍለ ግዛ ሴራው ከሽፎ በተባበረ የኢትዮጵያ ህዝብ አመት በከስልጣን የከስልጣን የመውድ የመውረዱ እድል በስልጣንም የመኖሩ እድል መንምኖ ወደማይቀረው መቃብር ሲገሰግስ ይህንን የተረዱት ምራባውያን ስርዓቱን ለማትረፍ ሲሉ ኢትዮጵያዊነት መንፈስ ነው የሚል መፈክር አሸከመው ቲም ለማ በማለት ባሰማሩት ቅጥረኞች ቡድን የህዝብን ትግል ከቀለበሱ በኋላ በወሰዱት የበቀል እርምጃ መጀመሪያ ለዚህ ሁሉ ከሳራ ያበቃቸው ምክንያት ምንድን ነው የሚለውን ጥያቄ መልስ ማግኘት ነበር። ያገኙትም መልስ የኢትዮጵያ ህዝብ አንድ ሆኖ መታገሉ ስለነበረ ከዛም ይሄንን አንድነቱን ለአንድና ለመንግስቴም በማይጠገንበት ደረጃ መበጣጠስ ማፈረካከስ ብሎ ማውደም የሚለው ተስማምተው ስምሪት ተጀመረ። ስምሪቱም በወያኔ አስተባባሪነትና ቀነባባሪነት በአብዲ ኢሌ አዝማችነት ልዩ ኃይል የሚባለውን የፖሊስ ኃይል በማስተማራት ከ1.5 ሚሊዮን በላይ የኦሮሞዎችን ከጭላክስና ከውጋዴን አካባቢ ሲፈናቀሉ የዛን ጊዜ የኦሮሚያ ክልል ፕሬዚዳንት የነበረው የአሁኑ የመከላከያ ኃይል ሚኒስትር አቶ ለማ መገርሳ ለችግሩ ጆሮ ዳባ ልበስ ነበር ያሉት። ውሎ ሳያደር በመላው ኦጋዴን የማፈናቀሉ ቀጥሎ የክርስትና እምነት ተከታዮች ተመረጡን ማፈናቀሉ ቀጠለ። ቤተ እምነቶች ተቃጠሉ፣ ካህናት ተገደሉ፣ ከዛም በጅጅጋ ከተማ ቀጠለ። ይህ ዜጎችን የማፈናቀል ዘመቻ ለምን ከኦጋዴን ከጭናክሰን ተጀመረ የሚለው ራሱ በቂ መልስ ፈላጊ ነው። ቀደም ሲል የወያኔን ስርዓት በኢትዮጵያ ህዝብ በተቀነባበረና በአንድነት በሚፋለምበት ሰዓት የኦሮሚያ ክልል ወጣቶች ማስተር ፕላኑን በመቃወም በወሰዱት እርምጃና ከዛም ተስፋፍቶ በመላው የኦሮሚያ ክልል የወያኔን የመንግስታዊ መዋቅሮች ሁሉ እያፈራረሱ እና ከዛ አካባቢ የዛ መንግስት አገልጋይ የነበሩ ካድሬዎችና የአካባቢው አስተዳደር ሹሞች ከአካባቢው ጀለቀቁ የወጡበት ሁኔታ በመኖሩ ያንን ሁኔታ የህዝቡ አንድነት ከፍተኛ አስተዋጽኦ ስላደረገ መጀመሪያ የራሱን ያንን የኦሮሞ አካባቢ ህዝብ ከሌለ ጎረቤት አካባቢ ብሔርና ብሔረሰቦች ጋር ማናጋቱና ማወዛገቡ ቅድሚያ የተሰጠው ታሪካዊ ደግሞ ያካባቢ በኦሮሞ ብሔርና በኦጋዴ በሶማሌ ብሔር አካባቢ የግዛት ታሪካዊ ሆነ የግዛት መቀናቀን ስላለ በተለይ በቦረናና በባሌ አካባቢ ይሄንን እንደ ትልቅ ቅራኔ አድርጎ ህዝቡ እንዲጠቀምና እንዲከፋፈል ለማድረግ ታቀዱ ታልሙ ተመክሮበት የተወሰደ እርምጃ ነው። እና በዚህም እርምጃ ኡጋዴን ሲጀምሩ ልክ ኦሮሞዎቹ እና ሶማሌ ብቻ እንደሆነ የሶማሌ ብሔር እንደሆነና ያካባቢውን ህዝብ ለዛ ትብብር እንዳይሰጥ እንትን የሁኔታዎችን ያመቻቹበት ያካባቢው ህዝብን የጅጅጋ ህዝብ የጉርሙሱ ጉርሱም ህዝብ ይህ በጭናቅሰን አካባቢው በኦሮሞኛ ተናጋሪ ኢትዮጵያውያንና በሶማሊኛ ተናጋሪ ኢትዮጵያውያን መካከል የተፈጠረውን ችግር ህዝቡ በኢትዮጵያዊነት ማስተናገድ እነኚህ ካድሮች እየረዱ ይደብድቡና ያስሩ ነበር። አንተ ኦሮሞዎችን ደግፋል እየተባለ ከመሃል ሀገር በጅጅጋ ይኖሩ የነበሩ ሰዎችን ሲያስሩ ሲገዱ እንደነበረ ታሪካቸው ዞር ብሎ ማስተዋወሱ በቂ ነው። ያንን ደግሞ ከከላወኑ በኋላ አሁን በአካባቢ ያለውን በኦሮሞ በክርስቲና እምነት ተከታዩ ከመሃል ሀገር ይኖር የነበረውን ህዝብና የሶማሌውን ህዝብ በቅራኔው ስለማስገባት በጅጅጋ አካባቢ የአብዲ ኢሌ ሞር በማስመሰል የከተማውን ህዝብ ሀብት ንብረቱን ዘርፎ የእምነት ቤቱን አቃጥሎ ከአካባቢው እንዲያስወጣ ተደረገ። ዜጎች ለዘመናት ከኖሩበት አገራቸው መጥ የተብለው ተገደሉ፣ ተሰደዱ፣ ተበተኑ። ይህ በህዝብ መካከል የተፈጠረ አለመግባባት ሳይሆን ሆን ተብሎ በአብይ መንግስት በፕሮጀክቱን ተይዞ እየተተገበረ የነበረ የረጅሙ ፕሮጀክት አካል ህዝብን፣ አገርን፣ እምነትን፣ ኢትዮጵያዊነትን፣ ብሔር ብሔረሰብን አስተሳስሮ ድርናማ ሆኖ ቢኖር የነበረው እንትን መበጣጠስ የህዝብን በጠላትነት ተፈራራቸው እንዲቆምና ለስልጣናቸው ስጋት እንዳይሆን እየተሰራ የነበረ ግራንዲዮ ፕላን ነበር። ይህም በመጠኑና ግዝበቱን በማሳደግ በባሌ፣ በቦረና፣ በምዕራብ ወለጋ፣ በደቡብ፣ በቤንሻንጉል፣ በቅማንትን እና በአማራ መካከል በወሎ በኋላም ደግሞ ከሮ ሲመጣ በአማራ አካባቢ የተፈጠረውን የህዝብን ሁኔታ ሲመለከቱ በአማራ መንግስት መፈንቅለ መንግስት በሚል ሴራ የተደረገው እርምጃ የተወሰደው እርምጃ በቡራዩ አካባቢ የተወሰደው በገሙቶ ብሔር ብሔረሰብ ተወላጅና በኦሮሞዎች መካከል የተወሰደው ሁኔታዎችን ተመልከቱ። ያ ሁሉ የነሱ ሴራ ነበር። የዚህ ጠባብና ጽንፈኛ መንግስት ሴራ በዚህ አላበቃ። እነዚህን ያፈናቀላቸውን ህዝቦች በተለያዩ ቦታዎች በሰፈራ ማስም ሲያሰፍር በፕላን ነበር። ለሰፈሮቹ ቋሚ መፍትሄ ለመሻት ሳይሆን ለወደፊት ለስልጣናቸው መገልገያ እንዲሆኑ ታቅዶ ተጠንቶ ነበር። እነዚህ ሰፋሪዎች እንዲሰፍሩ የተደረጉት በአወዳይ፣ በደደብ፣ በናዝሬት፣ በአዲስ አበባ ዙሪያ፣ በቡራጆ፣ በምዕራብ ወለጋ ነበር። ልክ ወያኔ ያደርግ እንደነበረው በአሶሳ፣ በደርግ የሰፈራ ፕሮግራም ሰፍረው በነበሩት ነዋሪዎች መካከል ችግር ተፈጥሮ እንደተፈጸመ በማስመሰል በኦፒዲኦ ካድሬዎች እና በኦነግ አቀነባባሪነት በወያኔዎች ፊታውራሪነት የነዚህን ንብረት ቤት በማቃጠል ውጡ መጥቶች ሂዱ ወደ መጣችሁበት በማሰኘት ህዝቦች መካከል ቅራኔዎችን መፍጠር ህዝብ እርስ በራሱ እንዲጠራጠር በማድረግ ተባብሮ በአንድነት እንዳይታገላቸው በማድረግ ለ27 አመት ተጉዘዋል። አሁንም ልክ እንደ ወያኔዎቹ የኮሎኔል አብይና በአቶም ለማ መገርሳ የሚመራው ጦር በወለጋ የሰፋሪዎችን በሾች የሚቆጠር ቤት በማቃጠል የአካባቢው ህዝብ ነው ያደረገው በማለት በህዝብ መካከል አለመተማመንን በመፍጠር የፖለቲካ ቁማሩን በማስፋፋት በናዝሬትም እንደዚሁ በነዋሪዎችና በሰፋሪዎች መካከል በኦዲፓ ካድሬዎች ተንኳሽነት ሁከት አስነስቶ ለስልጣኑ መራዘም መጠቀሚያ የማድረጉን ዘመቻ በስፋት ቀጥሎበታል። በወለጋ የተካሄደው ቃጠሎና ማፈናቀል ኦሮሞ በኦሮሞ ላይ ነው። አማራ ወይም ትግሬ ወይም ወሎዬ እዛ ቦታ ላይ የተፈረ የለም። በአዲስ አበባ ዙሪያም እንደዚሁ አዲስ አበባን ኬንያ በሚለው ዘመቻ እነዚህ ስደተኞች መንጫነኝን ስደተኞች መንጫና ቆንጮራ አፊዞ የመንጋ ዘመቻ በማዝመት የአዲስ አበባን ህዝብ ለመብቱ የሚያደርገውን ትግል ለማፈን ሲጠቀምበት ታይቷል። ይህም የአዲስ አበባ ህዝብ ሳይከፋፈል በአንድነት ቆሞ ለመብቱ እንዳይታገል ከማድረጉ ቅድ አንዱ ነው። አገርና ህዝብን የመከፋፈሉ ዘመቻ ይብቻል ነበር። ተቃውሞችን ወደ ሀገር ማስገባትም በማስገባቱም ዘመቻ ላይ ተመሳሳይ እቅድና ተልዕኮ ነው የነበረው። እነዚህ ተቃዋሚ ነን፣ አክቲቪስት ነን፣ ጋዜጠኞች ነን፣ የሰብአዊ መብት ተሟጋቾች ነን ባዮች ጠባብ ብሔረተኞች ውሸታም ተቃዋሚ ነን ባዮችን በጅምላ በማስገባት በሆቴል በመቀለብ አገርን የእብዶች አገርና መሪ አልባ እስከምትመስል ድረስ በአለም ጉድ እስከሚባል ሰው በህይወት በአደባባይ ተዘግዝቆ ሲሰቀል የእምነት ቤቶች በእሳት ሲጋዩ የሀገራችንን ባንዲራ በአደባባይ ከታቦት ላይ እየተገፈፈ መሬት ላይ ተጥሎ ሲረገጥ ማየት ታቦት ተሸክሞ የሚጓዝ አባት ከነ ታቦቱ በጥይት ሲደበደብ ማየት አንዱ ካህን ተነስተው ለታቦት ጠርቦ ተገንጥያለው ከዛሬ ጀምሮ እገሌ ይባላል ብሎ የመንግስት ድጋፍ የሚያስገኝለትን ሁኔታ መታዘብ ይችላል። ይህም ከዋናው አገርንና ህዝብን በመከፋፈል ስልጣን ላይ ለመክረም የሚደረግ ፖለቲካዊ ድርጊት እንደነበረ ገሃድ ነው። ሌላው የአምባገነኖች ኦነግ ህልም አስፈጻሚ ባለሰረሞች ኦዴፓ አሁን ብልጽግና እየወሰደ ያለውን ሀገርን የማውደምና ህዝብን የማፈኑ ዘመቻ በከፍተኛ ቅንብር እያካሄደና የህዝብን ከፍተኛ ስጋት የሆነው የኮሮና ቫይረስ ስርጭት ለመግታት እየወሰደ ያለውን ተመልከቱ። ይህ ዓለም አቀፍ የኮሮና ቫይረስ ወረርሽኝ የዓለምን ህዝብ በከፍተኛ ደረጃ እየተፈታተነና ባለበትና በአለም ላይ ያሉ መንግስታት የህክምና ባለሙያዎች የሃይማኖት ተቋማት ዜጎች ህዝቦች በአጠቃላይ ከፍተኛ ርብርብ እያደረጉ ባለበት ሰዓት የአምባገነኑ ኮሎኔል መንግስት ከ50ሺ በላይ ጦሩን አስተማርቶ ፋኖን ለማጥፋት በሚል ስም ህዝብን እየጨፈጨፈ ወጣቱን በስርቤት እያጨቀ ለኮሮና ቫይረስ ስርጭት ከፍተኛ ነዳጅ እያቀበለ እንደሚገኝ መገመት አያዳግትም። በምዕራብ ኢትዮጵያ በደቡብ ምዕራብ በድሬዳዋ ከተማ በተመሳሳይ ህዝቦች በኮሮኔሉ ጦር ይገደላሉ፣ ይታሰራሉ፣ ይደበደባሉ። በአጠቃላይ ህዝብ ከድህነትና ከሰላም እጦት ባሻገር ከፍተኛ የጤና ችግር ሆን ተብሎ እየተዳረገ ለመሆኑ መስክራምጥ ወይብለን ያለ አይመስልም። ይህ ግፈኛ መንግስት ምን ያክል ለህዝብ ደንታ እንደሌለውና ትኩረቱ በሙሉ እንዴት በስልጣን ላይ ተደላዞ ሊኖር እንደሚያስችለው ሁኔታ ላይ ቀና ለዲት እየሰራ መሆኑን እናያለን። ታዲያ ለምን ነው የዚህ ግፈኛ ቡድን ደጋፊዎችና ቀለብ ተቀባዮች ብልጽግና ብቻ ነው መንገዱ ከድህነት ከበሽታ ከረሃብ መውጫው? በግል በገሃድ የሚታየው ግን ከኮሎኔሉ ዘርን ብሔርን እየለየ ከሚጨፈጭፈው ኦነጋዊ ጦሩ የተረፈው በኮሮና ቫይረስ እንዲያልቅ በጅምላ ወጣት እየታፈሰ ወደ እስር ቤት ይጋዛል። ይህ ጋኔል መንግስት መልክ ሳይሆን መልአክ ሳይሆን ለምን ነው ልመናው ያልነውም ለዚህ ነው። አምባገነኖችን በመለመን በመማጸን ወይም ደግሞ በማባበል የሚገኝ ሰላም ዲሞክራሲ ፍትህ ብልጽግና በዓለም ላይ የተመዘገበበት ታሪካዊ አጋጣሚ እስካሁን አልታየም። እኛም የመጀመሪያዎቹ እንደማንሆን የራሳችን ታሪክ ደግሞ አሳይቷል። የደርግን መንግስት በመተባበር ድጋፋዊ ህዝብ በመስጠት አብሮ መስራት ይቻላል ይላሉ ሲሰብኩን የነበሩት የኢትዮጵያ ህዝብና አገራችንን ህልውና አደጋ ላይ ጥሎ በመጨረሻ ከሀገር ፈርጦ ወጣው። ወያኔም እንደዚሁ የኢትዮጵያ መሰረታዊ ችግር የብሔር ብሔረሰቦች ችግር በመሆኑ የብሔር ጥያቄ ከመለስን ችግሩ ሁሉ ይፈታል በማለት ክልል በሚል ስም የራሱን አገልጋዮች ሹሞና አስተጥቆ በማስተማራት የህዝባችንና የሀገራችንን ህልውና 100% ለባዕዳን አስረክቦ ለ27 አመት ከኖረ በኋላ በህዝብ አመት ወደ ጎሮኖ እንዲመለስ በሚገደድም ሀገራችንን ግን አሁንም ለተረኛ ነንባይ ኦነጋውያን አስረክቦ በመሄዱ ህዝብ በኦነጋውያን ጦር አክቲቪስትና አክቲቪስት ነንባዮች የባዕዳን ሎሌዎች የአረቦች ምርኮኞች ከመታመሷና ከመበጥበጧ ባሻገር ለከፍተኛ ወረርሽኝ አደጋ ተጋልጣ ትገኛለች። የኢትዮጵያ ህዝብ ሆይ ይህ ሁሉ ግፍና የሐቅ ክምር ያስተምርህ ያነቃህ ያስቆርጥህ በቃ ያሰኝህ ይገባል። ከነዚህ ግፈኞች መልአክ ይሆናሉ ብለህ አትጠብቅ። አሁንም ኃይልህ አንድነትህ ነው። አሁንም ኃይልህ ልብህ ለመፍትህ ቆመህ ለመሰዋት ዝግጁነትህ ነው። አሁንም ኃይልህ አንከፋፈልም ብለህ በአንድ መቆሙ ነው። ብልጽግና ያጠፋህ እንጂ ያለማህ እንዳልሆነ ስራውን ተመልከት። ከኮሮና ቫይረስ ይልቅ አንተ ነህ ጠላቱ። ለዚህ ነው የጦርነት ክተት አዋጅ አውጆ በአራቱም ማዕዘን በኢትዮጵያ ህዝብ ላይ ጦርነት አውጆ ጭፍጨፋ እያካሄደ በተለያየ ስም ህዝባችንን እያፈናቀለ ያለው። ሰፊው የኦሮሞ ብሔር ወጣቶች በሙሉ የአምባገነኑ የአብይ መንግስት ስልጣኑ እንጂ ኦሮሞነቱ አይደለም ምንም አይደለም። ወጋዴን ከ1.5 ሚሊዮን በላይ ኦሮሞዎች በአብዲ ኢሌ ልዩ ኃይል ሲፈናቀሉ አብይና ለማ መገርሳ ለአንድ አመት ለችግሩ ጆሮ አልሰጡም ነበር። ይህም ያለ ምክንያት አልነበረም። ምክንያቱም የማፈናቀሉ አካልና ፕላን አውጪዎች ስለነበሩ ነው። የኦሮሞ ወጣቶችን መሰረታዊ የሆነ የሥራ የትምህርት የጤና የፍትህና የማህበራዊ እድሎችን ከመፍጠሩ አኳያ ይህ ነው የሚባል ሥራ እስካሁን አይታየም። ነገር ግን ኦሮሞ ስልጣን ይዟል ግዜኛ ነው አው የጥቂት ካድሮች ቀደም ሲል ኦዴፓ አሁን ደግሞ ብልጽግና አባላት ካድሮች መሬት ተሰጥቷቸዋል ኮንዶ ተሰጥቷቸዋል ከፍተኛ የውሎ አበል ይከፈላቸዋል መልካም ህይወት ይኖራሉ መልካም ይለብሳሉ በመልካም ቤት ይኖራሉ በሰፊው ረሃብተኛ ስርዓት ህመምተኛ ኦሮሞዎች ስም ይህ ብቻ አይደለም የብልጽግና ደጋፊ ካልሆንክ ስንቱ ነው የተቃዋሚ አባል ነህ እየተባለ በሐሰት እስከ ወደ እስር ቤት እየተወረወረ ያለው። ሀቁን ታቀዋል። በአካባቢህ ራሱ የብልጽግና ካድሮችን ህይወትና ያንተን ህይወት ኑሮ ምን ያክል የሰማይና የምድር ያክል የተራራቀ ለመሆኑ ሌላው ሊነግርህ አይችልም። ሀቁን አንተና እግዚአብሔር በላይ የሚያውቀው የለምና። የብልጽግና ፓርቲ የተፈናቀሉ ኦሮሞዎች በሚፈልገው አካባቢ ከበተነ በኋላ ቸገረን ተረሳን የርዳታ ያለ በማለት አቤቱታ ሲያሰሙ ኦዴፓ ያሆኑ ብልጽግና መፍትሄ ብሎ የሰጣቸው ኦሮሚያ ፖሊስ ከአስራ ዘጠኝ ዙር በላይ ያስመረቀው የአብይ መንግስት ኦሮሞ በራሷ አስታጥቆ ከሌላው ወራሪ ኦሮሞን ለመከላከል ሳይሆን አንተኑ አፍኖ ረግጦ ለመግዛት የሚያመቸውን ኃይል ወዱላ ማዘጋጀቱ እንደሆነ ሊገባ ይገባል። ኢትዮጵያ ወይም ኦሮሞ ህዝብ 19 ዙር የፖሊስ የመከላከያ ስልጠና አይደለም ችግሩ። ችግሩ የዲሞክራሲ የኢኮኖሚ የማህበራዊ እና የፍትህ ነጻ ነት ማጣት ችግሩ የራሴ የሚለው መንግስት አለመኖሩ ነው። ችግሩ በስልጣን ላይ የሚኖረው መንግስት በህዝብ ይሁንታ የተሸመ በህዝብ ይሁንታ የሚወርድ አለመሆኑ ነው። ስለዚህ ኦሮሚያ ፖሊስ መከላከያ ጦር የተቀነባበረ ዘመቻ በላያቸው ላይ በእነኚህ ሰፋሮች ላይ በመክፈት ልክ ወያኔ በአሶሳ ሰፍረው በነበሩ ሰፋሮች ላይ መጤ በማለት በኦነግ አደረገው በማሰኘት ቤት ንብረታቸውን አቃጥሎ እንዳሰደዳቸው ሁሉ አሁንም ኦዴፓ ወይም ብልጽግና በመዕራብ ወለጋ ከአንድ ሺህ በላይ አባወራዎችን ቤት ንብረታቸውን በሳት አጋይቶ ከበተነ በኋላ ተቃዋሚ ኃይሎች ናቸው በማለት ማሾፉን ቀጥሎበታል። እዚህ ላይ ማየት ያለበት መታየትም ያለበት እነዚህ ሰፋሮች የኦሮሞ ብሔር ተወላጆች በመሆናቸው በዚሁ በአፈናቃዩ በቤት የሚያጋየው ጦር መንግስት ነኝ ባል የሰፈሩ መሆናቸው። ስለዚህ የኮሎኔል አብይና የለማ መገሳ መንግስት ኦሮሞነት የኦሮሞን ህዝብ ከድህነት ከረሃብ ከስደት ከእስራት ከግድያ ነጻ አላደረገው። ያደርገውም የሚችልበት ምንም አይነት ቅድመ ታሪካዊ ክስተት የለምና የኦሮሞ ህዝብ አማራው አማራጩ ማለት ነው አንዱና አንድ ብቻ ነው። ይኸው ለዲሞክራሲ ለፍትህ ለሰላም ለማህበራዊ እኩልነት ከሌሎች የኢትዮጵያ ህዝብ ጋራ በጋራ ቆሞ ኢትዮጵያ ሀገራችን የዲሞክራሲ ሀገር የፍትህ የሰፈነባት አንዱ አንዱን የማይጨቆንባት የራሱን መንግስት በራሱ ይሁንታ የሚሾምበትና የሚሽርበት ስርዓት መንግስት መመስረት መታገል መሆኑን ተገንዝቦ ትግላችሁን አቀናጁ። ግፈኛ ግፈኞችን በልመና ከማናቸውም በማናቸውም ጊዜ አይወርዱምና በጸሎትም አይወርዱም። የሚወርዱት በተባበረ የህዝብ ኃይል ብቻ ነው። የኢትዮጵያ ህዝብ የጋራ ትግል ይጠናከር። ውድቀት ለኢትዮጵያ ህዝብ ጠላቶች፣ ድል ለኢትዮጵያ ህዝብ። ኢትዮጵያ ለዘላለም ትኑር። አያውቁንም ለካ አያውቁንም አያውቁንም እኛ ላያውቁንም አያውቁንም እንዴት አያውቁንም አላውቁን ኢትዮጵያዊ ነን። አያውቁንም ለካ አያውቁንም አያውቁንም እኛ ላያውቁንም አያውቁንም አርፋጅ አያውቁንም አላውቁን ኢትዮጵያዊ ነን። Let's go.
Don't send the karma to me.